The Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We want to see improvement regarding the rule of law, human rights. We want to be sure that non-violent
በህግ የበላይነትና በሰብአዊ መብት አያያዝ ላይ መሻሻል እንዲኖር እንሻለን። ብጥብጥ የማያነሳሱ ጋዜጠኞች፣ የማህበራዊ መብት ተሟጋቾች፣ የተቃዋሚ አባላት ነጻ እንዲሆኑ እንፈልጋለን።
የካናዳው ውጭ ጉዳይ ሚኒስትር ናቸው። በአፍሪካ ሀገሮች የስራ ጉብኝት ሲያደርጉ አዲስ አበባ ላይ ለጋዜጠኞች ከሰጡት መግለጫ ላይ የወሰድነው ነው። ዝርዝሩ በአብይ ርዕስ ይገልጣል።
ሌሎችንም ነገሮች የገደበ ስለሆነ ይህ ነገር መፍትሄ ያመጣል ብለን አናምንም። ከህገ መንግስቱም ጋር የሚጣረስ ነው የሚል ደብዳቤ ጽፈን ነበር።
የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ የአስቸኳይ ጊዜ አዋጁንና የተከተለውን እስራት አስመልክቶ ለመንግስት ስለ ጻፉት ደብዳቤ ከተናገሩት የተወሰደ ነው።
የዞን 9 የኢንተርኔት አምደኛው በፈቃዱ ኃይሉ ዛሬ ማለዳ በድጋሜ ታስሯል። ዝርዝር ዘገባ አለን።
የቀጣዩን የዩናይት ስቴትስ ፕሬዚዳንታዊ አስተዳደር ገጽታ የሚቃኝ የትንታኔ ውይይትና ሌሎችም በሁለተኛው አጋማሽ ይቀርባሉ።
በዜናውን በኩል የተለያዩ የዓለም ዜና ጥንቅር አለን። የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት ሶማሊያና ኤርትራ ላይ የጣለውን ማዕቀብ ለሌላ አንድ ዓመት አረዘመ የሚል ቀዳሚ ዜና አለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ አርብ ህዳር 2 2009 ዓመተ ምህረት ዝግጅታችን ጋር አስተናጋጆች አሉ አከበደና
አዲሱ አበበነን። ንጉሱ ታምሬ ፕሮግራሙን ይመራል። የቴክኒክ ምህንድስና የተሰየመው ደግሞ
ሾግል ነው።
ኦኬ ታየኝ።
በቅድሚያ ግን የሰዓቱን የዓለም ዜና።
የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሶማሊያ ላይ የጣለውን የጦር መሳሪያ ማዕቀብ ለሌላ አንድ ዓመት ማለት እስከ መጪው ህዳር ወር 2010 ዓ.ም በኢትዮጵያ ቆጣጠር ማለት ነው ለማራዘም መወሰኑ ተገልጧል። ምክር ቤቱ በኤርትራ ላይ የጣለውንም ማዕቀብ እንደገና አጽንቷል። ምክር ቤቱ ማዕቀቡን እንደ አውሮፓ ቆጣጠር እስከ ህዳር 2017 ያራዘመበት ውሳኔ ያሳለፈው ያለምንም ድምፅ ተቃውሞ ነው። ይሁንና በ10 ድጋፍ በ5 ድምፅ ተዓቅቦ ማለፉም ታውቋል። የድምፅ ማዕቀብ ተዓቅቦ ያደረጉት አንጎላ፣ ግብፅ፣ ቻይና፣ ሩሲያ፣ የሩሲያ ፌዴሬሽን እና ቬኔዙዌላ ናቸው። በተጨማሪም ለኤርትራና ለሶማሊያ የተመደበው የታዛቢ ቡድንም ለአንድ ዓመት ማለትም እንደ አውሮፓ አቆጣጠር እስከ ህዳር 2017 እንዲራዘም የተወሰነ ሲሆን ኤርትራም ቡድኑ ወደ አገሯ መግባት ይችል ዘንድ ሁኔታዎችን እንድታመቻች ተወስኗል። በኤርትራ በኩል አማኑኤል ጊዮርጊየ የሰጡት ምላሽ ምክር ቤቱ በኤርትራ ህዝብ ላይ ከፍተኛ በደል እንደፈጸመ ጠቅሰው ኤርትራ ላይ ማዕቀብ ማጽናት አስፈላጊነቱ አይታየንም ብለዋል።
የዩናይት ስቴትሱ ፕሬዝዳንታዊ ምርጫ ውጤት በብዙ የአሜሪካ ከተሞች የተቃውሞ ሰልፍ ቀስቅሷል። የተመራጩ ፕሬዝዳንት ዶናልድ ትራምፕን በመቃወም የሚካሄደው ሰልፍ በወግ አጥባቂዎች ለሪፐብሊካን ፓርቲ አባላት ድጋፏን ለምትቸረው የቴክሳስ ክፍለ ግዛት ሳይቀር ነው የተካሄደው። ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች።
ተመራጩ ፕሬዝደንት ትላንት በዋይት ሀውስ ከፕሬዝደንት ባራክ ኦባማ ጋር ከተገናኙ ጥቂት ሰዓታት በኋላ ትራምፕ የሜክሲኮ ስደተኞችን ወደ አገራቸው እንደሚመልሱ የተናገሩትን እንዲሁም ሴቶች ላይ ያሰሙትን አጸያፊ ስድብ በመጥቀስ ከቤተ መንግስቱ ደጃፍ ሲያወግዟቸው ነበር ሰልፈኞቹ። ቀደም ብሎም በራሳቸው በትራምፕ መኖሪያ ከተማ ኒውዮርክ እንዲሁ ተቃውሞ ተካሂዷል።
He is a horrible, horrible person. He said nothing but rude, obnoxious things to
መጥፎ ሰው ናቸው። በጣም መጥፎ እዚህ ሀገር የተናገሩት ብልግና የተመላበት አጸያፊ ነገር እንጂ ፍሬ ያለው አይደለም። በምርጫው የተወዳደሩትም ጥላቻን በመንዛትና ሕዝብን በመከፋፈል ነው። በለውጥ የሚያምንና ተራማጅ ዓለም ውስጥ ያለ ሁሉ ባላንጣቸው ነው፣ ውሸታም ናቸው።
እና ተቃዋሚ ሰልፈኞቹ ምን ሊፈይዱ ነው ሰልፍ የሚወጡት? በሎስ አንጀለስ አንድ የካሊፎርኒያ ተማሪ የሚከተለውን ብላለች። እዚህ ሰልፍ ላይ የተገኘሁት አሜሪካ ማለት መርጠው ለዚህ ድል ያበቁት ሰዎች ብቻ ሳይሆኑ በጣም አጥብቀው ሀሳቡን የሚቃወሙትም ጭምር ነው። በዚህ መግባባት ላይ እንደርሳለን ትላለች። ተመራጩ ፕሬዝዳንት በመርጫው ድል ማድረጋቸውን እንደተረዱ ባደረጉት የማግባቢያ ንግግር ሀገሪቱ ቁስሏ እንዲጠግ መፍቀድ ይኖርባታል ብለዋል። ትራምፕ ትላንት ከፕሬዝዳንት ኦባማና ከተወካዮች ምክር ቤት አፈ ጉባኤ ፖል ራያን ጋር በተገናኙ ጊዜም የቀደሙትን አስከፊ አነጋገሮች ትተው ውይይታቸውን በጨዋነት ነው ያጠናቀቁት።
በተያያዘ ዜና ማለት ከተመራጭ ፕሬዝዳንት ዶናልድ ትራምፕ ጋር የተያያዘ ሌላ ዜና እኒሁ የቀድሞው የትራምፕ ዩኒቨርሲቲ ሙስና ፈጽመዋል ተብሎ የቀረበበትን ክስ በስምምነት ለመጨረስ የዶናልድ ትራምፕ የሕግ አማካሪዎች ዛሬ አርብ መስማማታቸው ተገልጧል። ለመጪው ህዳር 19 ቀን የተያዘው የፍርድ ቤት ቀነ ቀጠሮ ተመራጩ ፕሬዝዳንት ዶናልድ ትራምፕ ቃለ መሐላ እስከሚፈጽሙ ድረስ የሚራዘምበትን ሁኔታ ለማመቻቸት የሕግ አማካሪዎቻቸው ዛሬ ወደ ሳን ዲየጎ ካሊፎርኒያ አምርተዋል። ማንም ሰው እንደሚረዳው እጅግ አሰልችና አድካሚ ዘመቻ ነበር ያሳለፍነው ያሉት የሚስተር ትራምፕ ዋናው የሕግ አማካሪ ዳንኤል ፔትሮሴሊ፣ በዚህ ላይ አገሪቱ ወደ መረጋጋት እያመራች ከደረሰው የህሊና ቁስልም ለማገገም እየሞከረች በመሆኑ አሁን ደግሞ ሌላ የህግ ጉዳይ ይዞ ፍርድ ቤት መመላለስ ጊዜው አይፈቅድም ብለዋል። ቀደም ሲል የዩናይትድ ስቴትስ የወረዳው ዳኛ ጎንዛሎ ኩሪየል ጉዳዩን ለማራዘም ብዙም እንደማይፈልጉ ለጠበቆቹ የገለጡ ቢሆንም በአሁኑ ወቅት ግን ውሳኔያቸውን ሊያጤኑ እንዳቀዱ ተናግረዋል።
ሰሜን አፍጋኒስታን ውስጥ በሚገኘው የጀርመን ቆንስላ አካባቢ ታሊባን ያደረሰው የቦምብ ፍንዳታ በማንም የቆንስላው ተቀጣሪ አባል ወይም ሰራተኛ ላይ ጉዳት እንዳላደረሰ ጀርመን ዛሬ አስታወቀች። ማዛሪ ሸሪፍ ላይ የደረሰው የቦምብና የጠመንጃ ጥቃት ቢያንስ 6 ሲቪሎችን ገድሎ ሌሎች ወደ 30 ያህል ማቁሰሉም ታውቋል። በሆስፒታል ምንጮች ገለጣ መሰረት ብዙዎች ቁስለኞች ሲቪሎች ናቸው ተብሏል። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ዋልተር ስታይንሜነር ለሰለባዎቹ ሀዘናቸውን ገልጠዋል። ሚኒስትሩን ጠቅሶ ይፋ የሆነው አንድ መግለጫ እንዳመለከተው ሁሉም የቆንስላው አባላት ወይም ሰራተኞች የጀርመን ሆኑ የአፍጋኒስታን ዜጎች የደረሰባቸው ጉዳት የለም።
በሌላ በኩል ደግሞ ፓኪስታን አፍጋኒስታን ውስጥ ላለው የታሊባን ወታደራዊ ኃይል ድጋፍ ታደርጋለች ሲሉ የቀድሞ የአፍጋኒስታን የስለላ ክፍል ኃላፊ ወነጀሉ። የቀድሞ የአፍጋኒስታን ብሔራዊ የደህንነት ዲሬክቶሬት ራህማ ሉሃን ናቢ ከካቡል ለቪኦኤ በሰጡት ኢንተርቪው ፓኪስታን ሬድ ፎርስ የተባለ አጥቂ ኃይል እንደ አውሮፓ አቆጣጠር በ2014 ማብቂያ ላይ እንዳቋቋመችና ዓለም አቀፍ ሰራዊት ከወጣ በኋላ ደግሞ እንደ አውሮፓ አቆጣጠር በ2015 መግቢያ ላይ ስራ ላይ አውለዋለች ብለዋል። ናቢል እንደገለጡት ደቡባዊ አፍጋኒስታን ለመውጋት ፓኪስታን ወደ 3000 ወታደሮችን መልምላለች። ፓኪስታን ግን ይህን ክስ በከፍተኛ ሁኔታ ታስተባብላለች። የቀድሞ የፓኪስታን የስለላ ድርጅት ኃላፊ ሌፍትናንት ጀኔራል ኢህሳኑል ሐቅ ክሱን ከእውነት የራቀ የፈጠራ ወሬ ብለውታል።
ቱርክ ዛሬ አርብ ዕለታዊውን የተቃዋሚ ጋዜጣ ቹሙሪየት ኤዲቶሪያል ቦርድ ሊቀመንበር በቁጥጥር ስር መዋሏን ጋዜጣው ዘገበ። አኪን አታላይ ዛሬ ከጀርመን መልስ ወደ አገሩ ሲገባ ነው እዛ አውሮፕላን ጣቢያ ላይ ፖሊሶች አፈፍ ያደረጉት። ቹምሪየት የፕሬዝዳንት ኤርዶጋንን ገዢ መደብ በብርቱ የምትተች ጋዜጣ ናት። እናም አታላይ በፖሊስ መኪና ወደ ደህንነት ቢሮ ከተወሰደ በኋላ በቁጥጥር ስር ይገኛል ሲል ጋዜጣው ጨምሮ ዘግቧል። እስሩ አታላይ ከሽብር ተግባር ጋር በመጠርጠሩ እንደሆነም በዘገባው ተመልክቷል።
በመጨረሻም ዛሬ አርብ እዚህ ዩናይትድ ስቴትስ ውስጥ ብሔራዊ በዓል ነው፣ የአርበኞች ቀን። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አርሊንግተን ቨርጂኒያ ውስጥ በሚገኘው ብሔራዊ መካነ መቃብር በመሄድ ለአገሪቱ 22 ሚሊዮን አርበኞች ያላቸውን ክብር ገልጠዋል። ኦባማ በተጨማሪም ያልታወቁ ወታደሮች አጽም ባረፈበት መካነ መቃብር ላይ በሚከናወነው የአንድ ሰዓት ያህል የአበባ ማኖር ስነ ስርዓት ላይም ይካፈላሉ። ያልታወቁ ወታደሮች መካነ መቃብር የሚባለው ሕይወታቸውን ለአገሪቱ ለሰው አያሌ በውል የማይታወቁ የጦር አባላት ያረፉበት ስፍራ ነው። ፕሬዚዳንቱ ዛሬ ጠዋት ዋይት ሀውስ ውስጥ ለአርበኞች ቤተሰቦች የቁርስ ግብዣ አድርገዋል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን እስከ ምሽቱ 4 ሰዓት አብረን እንቆያለን።
አሁን ወደ እለቱ አብይር እስከ ማለፋችን በፊት ቀደም ብሎ ከሚሰሙት ወይም ቆየት ብሎ ከሚሰሙት ዝግጅቶች አንዱን እናስቀምስ።
የዶናልድ ትራምፕ ማሸነፍ ሁላችንንም አስገርሟል እና ምንድነው ምክንያቱ የሚለውን እንድንመለከት አድርጎናል። ሁለት አስተያየቶች ልሰጥ ፈልጋለሁ እዚህ ላይ። የዶናልድ ትራምፕ ብልጫ አንድ በመቶ ወይም ሁለት በመቶ አይበልጥም፣ በጣም የተቀራረበ ውጤት ነው። እኔ እንደሚመስለኝ ሁለት ነገሮች አሉ እዚህ ላይ። አንደኛው የሶስተኛ ፓርቲዎች ተሳትፎ ነው።
በእኔ እምነት ዋናው ምክንያት ዶናልድ ትራምፕ ያሸነፉት የሂለሪ ክሊንተን ወይም የዲሞክራቲክ ፓርቲ ደጋፊዎች በኦባማ አይነት ዴሞክራቶች ቢወጡ ኖሮ ክሊንተን ያሸንፉ ነበረ።
የመጀመሪያው ተናጋሪ ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህር ናቸው። ሁለተኛው ተናጋሪ አቶ ግዛው ለገሰ በዩናይትድ ስቴትስ የሰራተኞች ጉዳይ ሚኒስቴር የአሜሪካ ሰራተኞች የስራ ቦታ የጤንነትና ደህንነት ዋስትና ማረጋገጫ ድርጅት የኢንፎርሜሽን ቴክኖሎጂ ጽህፈት ቤት ኃላፊ ናቸው ወይም ስራ አስኪያጅ። በዩናይትድ ስቴትስ የፖለቲካ ጉዳዮች በንቃብ በመሳተፍ ይታወቃሉ። ውይይቱ በሁለተኛው አጋማሽ ነው የሚቀርበው። አድማጮች፣ አሁን የሰዓቱን አቢይ ርዕስ
በሕግ የበላይነትና በሰብአዊ መብት አያያዝ ላይ መሻሻል እንዲኖር እንደሚፈልጉ ከኢትዮጵያ መሪዎች ጋር የተወያዩት የካናዳ ውጭ ጉዳይ ሚኒስትር ስቴፋን ዲዮን አስታውቀዋል። የበለጠ የሕግ የበላይነት ሲኖርና ሕዝቡም የበለጠ ነጻነት እንዲኖረው ሲደረግ ካናዳውያን ኢንቨስተሮች ወደ ኢትዮጵያ እንዲመጡ ማሳመን እንችላለን ብለዋል የውጭ ጉዳይ ሚኒስትሩ ለጋዜጠኞች በሰጡት ቃል። እስክንድር ፌው ከአዲስ አበባ ተከታዩን ልኮልናል።
Salam Nachu. It's a great pleasure for me to be in Ethiopia.
የካናዳ የውጭ ጉዳይ ሚኒስትር ስቴፋን ዲዮን ወደ ኢትዮጵያ የመጡት ሶስት ሀገሮችን ባካተተው የአፍሪካ ጉብኝታቸው ማጠቃለያ ነው። ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር መወያየታቸውን ዛሬ ማምሻውን በሰጡት መግለጫ አስታውቀዋል። መንግስት ኢትዮጵያውያንን በዲሞክራሲ ግንባታ ሂደቱ ይበልጥ እንዲያሳትፍ እንደዚሁም ተጨባጭና ገንቢ ማሻሻያዎች እንዲያደርግ መጠየቃቸውንም ጠቁመዋል።
We want to see improvement regarding the rule of law, human rights. We want to be sure that non-violent journalists
በሕግ የበላይነትና በሰብአዊ መብት አያያዝ ላይ መሻሻል እንዲኖር እንሻለን። ብጥብጥ የማያነሳሱ ጋዜጠኞች፣ የማህበራዊ መብት ተሟጋቾች፣ የተቃዋሚ አባላት ነጻ እንዲሆኑ እንፈልጋለን። በዚህ ጉዳይ ላይ ከጠቅላይ ሚኒስትሩ፣ ከውጭ ጉዳይ ሚኒስትሩና ከምክትል ጠቅላይ አቃቤ ሕጉ ጋር ግልጽ የሆነ ውይይት አድርገናል። መሻሻል መኖሩን እርግጠኛ መሆን እንፈልጋለን። ካናዳም ያን ትደግፋለች።
የሕግ የበላይነት መስፈን የበለጡ ካናዳውያን ባለሀብቶች ወደ ኢትዮጵያ እንዲመጡ ሊያደርግ እንደሚችልም ሚኒስትሩ ተቆመዋል።
The more we'll have the rule of law, the more we'll have clear rules, and the more they will have freedom for the people, the more we'll be able to convince.
ይበልጥም የሕግ በላይነት በተረጋገጠ የበለጡ ግልጽ የሆኑ ሕጎች በኖሩ ቁጥር ሕዝቡም የበለጠ ነጻነት እንዲኖረው በተደረገ ጊዜ መዋለ ንዋይ አፍሳሾች ወደ ኢትዮጵያ መጥተው መዋለ ንዋያቸውን እንዲያፈሱ፣ ኢንዱስትሪውን እንዲያሳድጉ የበለጠ ማሳመን እንችላለን።
እናም የኢትዮጵያ መንግስት የበለጠ ተጨባጭና ገንቢ ተሐድሶ እንዲያደርግ መጠየቃቸውን የካናዳ መንግስት በኢትዮጵያ በተካሄዱ የተቃውሞ ሰልፎች የተሰጠው ምላሽ እንዳሳሰበው ጉብኝታቸውን አስመልክቶ የወጣው መግለጫ ጠቅሷል። ባለፉት ጥቂት ቀናት የተከናወኑ ነገሮች ግን የኢትዮጵያ መንግስት ለህዝቡ ጥቅም ሲል እውነተኛ ለውጦችን ለማድረግ ፈቃደኛ ስለመሆኑ ምልክት ሊሆኑ እንደሚችሉ ካናዳ ጥንቃቄ በተሞላበት ሁኔታ ተስፋ ማድረጓም ተመልክቷል። በኢትዮጵያና በካናዳ መካከል ጠንካራ ግንኙነት መኖሩን የውጭ ጉዳይ ሚኒስትሩ አመልክተዋል። በሰላም ማስከበር ተልእኮ፣ በመስራቅ አፍሪካ የጸጥታ ሁኔታና በመሳሰሉት በጋራ ሊሰሩ የሚችሉበት እድል መኖሩንም ተናግረዋል። ከልማት አንጻርም አገራቸው በጾታ እኩልነት፣ በውሃ አስተዳደር፣ በስራ ፈጠራና በመሳሰሉት ለኢትዮጵያ ድጋፍ ልታደርግ እንደምትችል አስረድተዋል። ካናዳ ለኢትዮጵያ በምትሰጠው እርዳታ በዓለም ካሉት የሁለትዮሽ እርዳታ ለጋሾች ሶስተኛ መሆኗም ተጠቅሷል። የውጭ ጉዳይ ሚኒስትር ስቴፋን ዲዮን ከኢትዮጵያ በተጨማሪ ናይጄሪያን እና ኬንያንም ጎብኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። የመላው ኢትዮጵያ አንድነት ድርጅት መኢአድ ከአስቸኳይ ጊዜ አዋጁ ተከትሎ የታሰሩ አባላቱ እንዲፈቱ ለጠቅላይ እዙ ጥያቄ አቅርቧል። ቁጥራቸው ከ11 ሺህ የሚደርስ ሰዎች ከአዋጁ በኋላ መያዛቸውን ጠቅላይ እዙ ዛሬ ይፋ አድርጓል። ዝርዝሩን መለስካቸው አማሃ ነው የሚልከው።
የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙልጌታ አበበ ለቪኦኤ እንዳስታወቁት ከ16 የማያንሱ በፓርቲው የተለያዩ ኃላፊነት ስፍራዎች የሚያገለግሉ አባሎች ከአስቸኳይ ጊዜ አዋጁ መታወጅ በኋላ በጸጥታ ኃይሎች ቁጥጥር ስር እንደዋሉ ተናግረዋል። እነዚህ ሰዎች እንዲፈቱም ድርጅቱ ለኮማንድ ፖስቱ ደብዳቤ ዛሬ እንዳስገባም ተናግረዋል። አቶ ሙልጌታ በዝርዝር እንዳስረዱት ተመሳሳይ ደብዳቤ ድርጅቱ ለመንግስት ሲጽፍ ይህ ሁለተኛ ጊዜው ነው ብለዋል። የመጀመሪያው ለጠቅላይ ሚኒስትሩ አዋጁ እንደታወጀ የጻፈው ግልጽ ደብዳቤ እንደነበረ ያስታወሱት ምክትል ፕሬዚዳንት ለዚህ ግልጽ ደብዳቤ መያድ ምንም አይነት ምላሽ እንዳላገኘ ተናግረዋል።
አራት ነጥቦችን የያዘ ከነጥቦቹ ውስጥ ምንድነው አንዱ የሚለው ዜጎችን ያለ ፍርድ ቤት ትእዛዝ እንዲታሰሩ መፍቀድ፣ ሀሳብን በነጻነት መግለጽ መከልከል፣ ህዝባዊ ስብሰባ አለመፍቀድም ሆነ የህዝቡን የመገናኛ ብዙሀን ገድቦ ጋዜጣዊ መግለጫም አለመስጠት ሌሎችንም ነገሮች የገደበ ስለሆነ ይህ ነገር መፍትሄ ያመጣል ብለን አናምንም፣ ከህገ መንግስቱም ጋር የሚጣረስ ነው የሚል ደብዳቤ ጽፈን ነበር።
ምክትል ፕሬዚዳንቱ በዝርዝር እንዳስረዱት እነዚህ ከአዋጁ ጋር በተያያዘ በቁጥጥር ስር ውለዋል የተባሉ የመያድ አባላት በተለያዩ የአመራር ደረጃዎች የሚገኙና በተለያዩ የሀገሪቱ ክፍሎችም የሚኖሩ ናቸው። እንደ ምሳሌ የሚከተሉትን ጠቅሰዋል።
በመጀመሪያ ደረጃ አቶ ሙሉቀን አይናለም ከአዋጁ በፊት ነው የታሰረው። ነገር ግን ክስም አልቀረበበትም፣ ፍርድ ቤቱም አልቀረበም። አሁን እስካሁን ድረስ ከ75 ቀን በላይ አስረውታል። የመልሰው የኮማንድ ፖስቱ ነው ውሳኔ የሚሰጠው። እኛ ምንም ማድረግ አንችልም አሉ። የታሰረው ግን ከአዋጁ በፊት ነው። ይሄ ልጅ አቶ ሙሉቀን የሰሜን ቀጠና ኃላፊና የመያድ ማዕከላዊ ምክር ቤት አባል ነው። አቶ ተሾመ ተሻለ የአዊ ዞን የዞኑ ሰብሳቢ ነው። እንደዚሁ ሲቀጥል በዝርዝር ላይ ያስቀመጥናቸው ዋና ዋናዎቹን እነ መቶ አለቃ ዮሐንስ አባተ፣ እነ አስራት ሸቴ እነዚህ የምክር ቤት አባል የሆኑና የመያድ ከፍተኛ አመራሮች ናቸው። ከእነዚህ ውስጥ ሁሉም በሰሜን ኢትዮጵያ በምስራቅ ጎጃም አካባቢ አብዛኛዎቹ በወረዳና በዞን ኃላፊነት ላይ የተቀመጡ አመራሮች ናቸው በእስር ቤት የሚገኙት።
እነዚህ አባሎቻችሁ በምን ምክንያት እንደተያዙ የምታውቁት?
ምንም የተነገረ ነገር የለም። ሄደን ጠይቀናል። ምነው የሚሰጠን? እኛ አይደለንም፣ እኛ በአደራ ነው የያዝነው። አሁን አስራት ሸቴ ያልኩ ሰሜን ሸዋ ነው የሚገኘው እስር ቤት ደብራል። በተደጋጋሚ እዛ ያሉ የዞን ኃላፊዎችና አባላት ሂደው አነጋግረዋል። ሂደው እንዲያነጋግሩ መመሪያ ሰጠን። ሂደው ሲያነጋግሩ ግን በአደራ ነው ያስቀመጥነው እንጂ እኛ አይመለከተንም፣ ኮማንድ ፖስቱን ነው ማነጋገር ያለባችሁ፣ እኛ አይደለንም ያሰር ነው የሚል ነው። መሀል ሜዳ እናቱን ሊጠይቅ ከአዲስ አበባ ሄደ። ከዛ ከመሀል ሜዳ ይዘው ስቲል አሁን ደብረ ብርሃን እስር ላይ ነው ያለው። የምክር ቤት አባል የነበረ ከዚህ በፊትም ከሶስት አመት በላይ ታስሮ ከእስር የወጣ ነው አስራት ማለት ነው።
በትክክል ግን እነዚህ የእናንተ አባሎች በአሁኑ ጊዜ በእስር የሚገኙበትን ቦታና ስፍራ ታውቃላችሁ? ዘመዶቻቸው ጎበኟቸዋል? እንዴት ነው?
አጣርተናል። ሁሉንም በየዞን ተወካዮቻችን ወይም በየዞን ኃላፊዎች ያሉበትን ቦታ አዲስ አበባ ያለውን እኛ ራሱ ዞረን አይተናል። ሌሎቹንም ደብረ ብርሃን ያለውን እንደዚሁ በዞን ኃላፊዎች አረጋግጠናል። እስር ቤት መኖራቸውና ውሳኔ ያሰራቸው አካል ወይም የሚገኙበት አካልም ውሳኔ መስጠት እንደማይችል ነው የተነገረን። መለስካቸው
ጠቅላይ ማዘዣ ጣቢያ ወይም ኮማንድ ፖስቱ ዛሬ ይፋ ባደረገው መግለጫ በአስቸኳይ ጊዜ አዋጁ ወቅት በመላ ሀገሪቱ 11607 ግለሰቦች በቁጥጥር ስር መዋላቸውን ገልጸዋል። የታሳሪዎቹን ስም ዝርዝርም በየክልሉ መስተዳደር አማካይነት በዞኖችና በወረዳዎች እንደሚለጠፍ አስታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃል ለዘገባው እናመሰግናለን። ተከታዩ መጽሔት ርዕስ እዚያው አዲስ አበባ ያቆየናል። የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉ ዛሬ ማለዳ በድጋሚ ታስሯል። በሽብር ወንጀል ተከሶ ከሌሎች የኢንተርኔት አምደኞች ጋር ታስሮ በዋስ ከተለቀቀ በኋላ ጉዳዩን በውጭ ሲከታተል የነበረው በፍቃዱ ዛሬ ማለዳ ላይ ነው ሲቪል የለበሱ ሰዎች ልዩ ስሙ ፈረንሳይ በመባል ከሚታወቀው አካባቢ ከሚገኝ መኖሪያ ቤቱ አዲስ በተሰየመው የእዝ መምሪያ እንደሚፈለግ ተነግሮት መታሰሩን ቤተሰቦቹ ያመለከቱት። ዝርዝሩን ከጽዮን ግርማ።
የዛሬ አመት ከእስር የተለቀቀው የዞን 9 የኢንተርኔት የጡመራ መድረክ አምደኛና የውይይት መጽሔት አዘጋጅ በፍቃዱ ኃይሉ ዛሬ በድጋሚ መታሰሩን ሌላዋ የኢንተርኔት አምደኛ ወይዘሪት ሶሊያና ሽመልስ ለአሜሪካ ድምጽ ገለጸች። የመታሰሩ ምክንያት ምን እንደሆነ እስካሁን በግልጽ አለመታወቁን የገለጸችው ወይዘሪት ሶሊያና ከቤት የተወሰደው ግን የአስቸኳይ ጊዜ አዋጁን ለማስፈጸም በተቋቋመው ኮማንድ ፖስት ትፈለጋለህ በሚል እንደሆነ መረጃ እንዳላት ትናገራለች።
ጠዋት 12:30 አካባቢ ከቤት ሲቪል ልብስ የለበሱ ሁለት ሰዎች መጥተው በኮማንድ ፖስቱ በፍቃዱ ይፈለጋል እና ይዘነው መሄድ አለብን ነው ያሉት። በወቅቱ ሲጠየቁ ምክንያቱም እንደው ሲባሉ እኛ ምክንያቱን አናውቅም፣ ታዘን ነው ይዛችሁትም ተብለን ታዘን ነው ተብለው ነው ስልኩን እና እሱን ይዘው ሄደዋል። የቤት ፍተሻ ምናምን አላደረጉም። ፈረንሳይ አካባቢ የሚገኝ ፖሊስ ጣቢያ ነበረ መጀመሪያ ያቆዩት ሙሉ ቀን እና በወቅቱ ያው ምንም ምርመራ ምናምን አልተካሄደበትም ነበረ።
በፍቃዱ ኃይሉ በአዲስ አበባ በተለምዶ ፈረንሳይ እየተባለ በሚጠራው አካባቢ በሚገኘው የቤተሰቦቹ መኖሪያ ቤት የሚኖር ሲሆን በአቅራቢያው በነበረው ፖሊስ ጣቢያ ማቆያ ክፍል በነበረበት ወቅት ከቤተሰቦቹ ጋር እየተነጋገረ እንደነበርና እስከዛ ድረስ ምንም አይነት ጥያቄ እንዳልቀረበለት ወይዘሪት ሶሊያና ገልጻለች።
በኋላ ማምሻ ላይ አሁን በተለይ ጥቂት ሰዓታት በፊት ከፈረንሳይ አካባቢ ከነበረው ፖሊስ ጣቢያ ወደ የካ ፖሊስ መምሪያ ላምበረት አካባቢ ወደሚገኘው እንደተሸጋገረ እና እዛ ምርመራ እያደረጉ እንዳለ ነው የሰማ ነው።
ወይዘሪት ሶሊያና ምንጮቿን ዋቢ አድርጋ ለአሜሪካ ድምጽ እንደተናገረችው በፍቃዱ ማምሻውን በተደረገለት አጠር ያለ የምርመራ መጠይቅ ስሙ ለተጠቀሰለት ብዙሃን መገናኛ ቃለ ምልልስ ሰጥተሃል የሚል ክስ በቃል እንደቀረበለት ነው። የአሜሪካ ድምጽ ያነጋገራቸው የበፍቃዱ የቅርብ ወዳጆችም በተመሳሳይ ለምን ቃለ ምልልስ ሰጠ በሚል እንደተጠየቀ ጠቁመዋል። ነገር ግን ወይዘሪት ሶሊያና እንደምትለው እስካሁን በአስቸኳይ ጊዜ አዋጁ ላይ በክልከላ ከተቀመጡት ውስጥ በግልጽ ይህን ጥሰሃል ተብሎ የተነገረው ነገር እንደሌለ ነው። በፍቃዱ ኃይሉ ዞን 9 በተባለው የኢንተርኔት የጡመራ መድረክ ላይ በኢንተርኔት አምደኝነቱ ይታወቃል። በ2007 ሚያዝያ ወር እርሱና 5 የኢንተርኔት አምደኞች ባሉበት፣ ሌላዋ የኢንተርኔት አምደኛ ወይዘሪት ሶሊያና ሽመልስ በሌለችበት፣ እንዲሁም 3 ጋዜጠኞች በሽብር ወንጀል ተከሰው ሲከራከሩ ከቆዩ በኋላ በመጀመሪያ 5ቱ ክሳቸው ተቋርጦ ከእስር ሲለቀቁ፣ ጥቂት ቆይቶ ደግሞ 3ቱ እና ወይዘሪት ሶሊያና ፍርድ ቤት በሌለችበት በነጻ አሰናብቷቸው ነበር። በፍቃዱ ኃይሉ ግን አመጽ በጽሁፍ በማነሳሳት ክስ እንዲከላከል ተበይኖበት የልደታ ፍርድ ቤት 19ኛ ወንጀል ችሎት የ20,000 ብር ዋስትና እንዲያስይዝና ከሀገር እንዳይወጣ እገዳ ጥሎበት ነበር። በተጨማሪም በነጻ ከተሰናበቱት ሌሎች 4 አምደኞች አቤል ዋበላ፣ ናትናኤል ፈለቀ፣ አጥናፍ ብርሃንና ሶሊያና ሽመልስ በሌለችበት አቃቤ ሕግ ይግባኝ ስለጠየቀባቸው የፊታችን ማክሰኞ ህዳር 6/2009 ለአምስተኛ ጊዜ ለብይን ጠቅላይ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። በፍቃዱ ኃይሉ ዛሬ ስለታሰረበት ሁኔታ ከቤተሰቦቹ መረጃ ለማግኘት ጥረት አድርገን በፍቃዱ የታሰረው ለብዙሃን መገናኛ ቃለ ምልልስ ሰጥተሃል በሚል መሆኑን ከሱ መስማታቸው ቸውን ገልጸው መረጃ ለመስጠት ፈቃደኛ አልሆኑም። ጠበቃ እንዳለው ጠይቀን በአስቸኳይ ጊዜ አዋጁ መሰረት ጠበቃ ማቆም ስለማይፈቀድ ለጊዜው ጠበቃ የለውም ስትል ወይዘሪት ሶሊያና ሽመልስ ገልጻልናለች። ታሰረበት የተባለው የላምበረት አካባቢ የካ ፖሊስ ጣቢያ ስልክ ደውለን በፍቃዱ ኃይሉ ተጫኔ የሚባል ግለሰብ ዛሬ መታሰሩንና ዝርዝር መረጃውን በተመለከተ ግን በአካል ቀርበን ከመርማሪው ካልሆነ በስተቀረ ማግኘት እንደማንችል ነግረውናል።
እንደገና ወደ አዲስ አበባ እንመለሳለን። ወደ መለስካቸው አመሃ ቀጣዩን ዘገባ አዘጋጅቷል። አቃቤ ሕግ ይላል እና አቶ በቀለ ገርባን ጨምሮ በሽብር ወንጀል ከከሰሳቸው 22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች መካከል 5ቱ ዛሬ ፍርድ ቤት ሳይቀርቡ ቀሩ። ተጠርጣሪዎቹ ወደ ፍርድ ቤት ተገደው የመጡና ከፍተኛ ድብደባም እንደተፈጸመባቸው ተናግረዋል። ፍርድ ቤቱ ተከሳሾቹ ተሟልተው እንዲቀርቡ ትዕዛዝ ሰጥቶ ተለዋጭ ቀጠሮ ሰጥቷል ነው የሚለው። መለስካቸው ይቀጥላል።
ነሐሴ 5 ቀን 2008 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይንና ቀጠሮ መሰረት የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ ሌሎች ተከሳሾች ዛሬ ፍርድ ቤት የቀረቡት የአቃቢ ሕግን ምስክሮች ለመስማት ነበረ። ይሁንና ችሎቱ ሲሰየም ከተከሳሾቹ መካከል ገላና ነገራ፣ ጭምሳ አብዲሳ፣ ደረጀ መርጋ፣ ግመቹ ሻንቆና መገርሳ አስፋው የተባሉ ተከሳሾች እንደሌሉ ፍርድ ቤቱ አስተውሏል። ለምን እንዳልመጡም የማረሚያ ቤቱን ተወካይ ጠይቋል። የማረሚያ ቤት ተወካይ በሰጡት ማብራሪያ አራቱ ተከሳሾች ቀደም ሲል በቅሊንጦ ማረሚያ ቤት በደረሰው የቃጠሎ አደጋ ምክንያት ወደ ዝዋይና ሸዋሮቢት ማረሚያ ቤቶች መወሰዳቸውን ተናግረዋል። እነዚህን ተከሳሾች ለማቅረብ ረዘም ያለ ጊዜ ቀጥሮ ፍርድ ቤቱ እንዲሰጣቸውም ጠይቀዋል። ስለ ሰባተኛው ተከሳሽ ጭምሳ አብዲሳ ተጠይቀው ግን የሚያውቁት እንደሌላቸው ተናግረዋል። ይሁንና በዛሬው ዕለት ከቀረቡት ተከሳሾች በችሎት እንደተነገረው ከሆነ ከዝዋይና ከሸዋሮቢትም የመጡ ይገኙበታል። የተከሳሽ ጠበቆች የማረሚያ ቤት ተወካዩ ያቀረቡትን ረዥም ቀጠሮ ጥያቄ በመቃወም ተከሳሾቹ በአጭር ጊዜ ተሟልተው እንዲቀርቡ ጠይቀዋል። ከተከሳሾች መካከል የኦፌኮ ምክትል ፕሬዚዳንት አቶ በቀለ ገርባ ለፍርድ ቤቱ ባቀረቡት አቤቱታ ከዚህ ቀደም ሲል በነበረው ቀጠሮ እንደገለጹት በኢትዮጵያ ሕገ መንግሥት መሠረት ጉዳያቸው ሊታይ የሚገባው በኦሮሚያ ፍርድ ቤቶች እንደሆነ፣ በዚህ ፍርድ ቤትም ገለልተኝነት እሳቸውና አብረዋቸው ያሉት ተከሳሾች በእጅጉ እንደሚጠራጠሩ አስታውሰው ዛሬም የቀረቡት ተገደውና ከፍተኛ ድብደባ ተፈጽሞባቸው እንደሆነ ተናግረዋል። ከማረሚያ ቤት ፖሊስ አባላት ወደ አንዱ ለይቶ በማመልከትም ማስፈራሪያና ዛቻ እንደሰነዘረባቸው አመልክተው የከፋ ነገርም ሊደርስብን ይችላል ሲሉ ለፍርድ ቤቱ አስረድተዋል። ፍርድ ቤቱም ለተከሳሾቹ እዚህ ችሎት መቅረብ እንዳለባቸው ገልጾ በሕግና በንጹሕ ሕሊና ጉዳዩን እንደሚያይ ተናግረዋል። በመጨረሻም አምስቱን ዛሬ ያልቀረቡትን ተከሳሾች ጨምሮ ተከሳሾች በሙሉ ለሚቀጥለው ቀጠሮ ተሟልተው እንዲቀርቡ ለማረሚያ ቤት ትዕዛዝ ሰጥቷል። ለህዳር 6 ቀን 2009 ዓ.ም ቀጠሮ ቆርጧል። የፌዴራል አቃቢ ሕግ በ22ቱ ተከሳሾች ላይ ባለፈው ዓመት ሚያዝያ ወር የሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደሚቀጥለው እናልፋለን። አድማጮቻችን፣ ሙስሊም አሜሪካውያን የምረጡኝ ዘመቻቸውን ሲጀምሩ በአዳን ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ መከልከል አለባቸው የሚል ሀሳብ ባቀረቡት በአዲሱ ፕሬዚዳንት ወይም በተመራጩ ፕሬዚዳንት አስተዳደር ስር ህይወት ደግሞ እንደገና መቀጠሉ ታውቋል። ዶናልድ ትራምፕ ግን ያን ሀሳብ ያቀረቡት ዩናይትድ ስቴትስ ውስጥ በርካታ የሽብር ጥቃቶች ከተካሄዱ በኋላ ነው። ቀጣዩ የቪኦኤዋ ኬን ፋራቦክ ዘገባ በስፋት ስጋት ላደረበትና እምነትም ላጣው ሙስሊም ማህበራዊ አሜሪካዊ የዶናልድ ትራምፕ በፕሬዝደንትነት መመረጥ ምን ማለት እንደሆነ ለማየት ይሞክራል። ሶሎሞን ክፍሌ ያቀናበረው
የምርጫው ውጤት ዲርቦን ሚሽገን በሚገኘው የአረብ አሜሪካውያን ብሔራዊ ቤተ መዘክር ውስጥ በተዘጋጀው በቴሌቪዥን መከታተያ አዳራሽ የተሰበሰቡ አብዛኞቹ የጠበቁት አልሆነም። ትራምፕ ይመረጣሉ ብለው ያሰቡ ከነበሩ በጣት የሚቆጠሩ ናቸው። ለዚያ ክፍለ ግዛት ማለት ለሚሽጋን ለምክር ቤት አባልነት እጩ ተወዳዳሪው አብዱላ እንዲህ ብለዋል።
ትራምፕ የተወዳደሩት ዘረኝነትንና ጥላቻን እያንጸባረቁ ነው። እንደ እውነቱ እንዲያውም ድምፅ ለማግኘት ገንዘብ ሳይጠቀሙ አልቀሩም። የዚያን እውነት ውጤትም በቴሌቪዥን አይተናል። አስፈሪ ነገር ነው።
የሚሽገን የእንደራሴዎቹ ምክር ቤት አባል ለመሆን ተወዳድረው በስኬት ላጠናቀቁት ለአብዱላ ሐሙድ በምርጫ ሁለት ምሽት ድብልቅ ስሜት ነበር። በዲርበን ሚሽገን አንድ አረብ አሜሪካዊ የእስልምና እምነት ተከታይ የምክር ቤት አባል ሆኖ ሲመረጥ ሐሙድ የመጀመሪያው ሆነዋል። አብዱላ ሐሙድ አንድ የተገነዘቡት ነገር ቢኖር ደግሞ እርሳቸውን ለምክር ቤት አባልነት የመረጡ ሰዎች ዶናልድ ትራምፕንም ፕሬዚደንት እንዲሆኑ ድምፅ መስጠታቸውን ነው።
ያስፈራል። በመመረጤ ከቤተሰቦቼ ጋር ሆኜ ዛሬ ጠዋት ደስታዬን እየገለጽኩኝ ነበር። ነገ ጠዋት ስነቃ ደግሞ ጸጉራቸውን በሂጃብ የሚሸፍኑ እናቴንና እህቴን ከቤት ሲወጡ ጥንቃቄ እንዲያደርጉ ልመክራቸው ነው። አስፈሪ ነው።
አሻኑር የመብት ተሟጋች ናቸው። ሙስሊም አሜሪካውያን ማንነታቸውን ማሳወቅ እንደ ሌሎች አገሮች ዜጎች ሁሉ ይህች አገር የእነርሱም መሆኗንና እዚሁ እንደሚቆዩ ማሳየት አለባቸው ይላሉ። ለአሜሪካ ግንባታ ሁሌም አበርክተናል ያሉት አሻኑር
shows for me that racism and bigotry has prevailed. It shows me that I've never lived in a post
ዘረኝነትና ጥላቻ ማሸነፉን ነው ለኔ ያሳየኝ። ዘረኝነት በነበረበት ማህበረሰብ ውስጥ ፈጽሞ ኖሬ እንደማላውቅ አስተውሶኛል። አንዳንድ የማህበረሰብ ክፍሎች በዚህኛው ህብረተሰብ ውስጥ እንደማይፈልጉም አሳይቶኛል።
የአረብ አሜሪካውያን ጋዜጣ አዘጋጁ ኦሳማ ሲብላኒ በበኩሉ ብዛት ያላቸው ሙስሊም አሜሪካውያን ድምጽ የሰጡት ለሂለሪ ክሊንተን ቢሆንም ምርጫ ከማጣት ያደረጉት ነው ብሏል።
They're very disgusted with the election. I don't believe that American Muslims or Arab Americans
ምርጫውን በጣም ነው የጠሉት። ሙስሊም አሜሪካውያንና አረብ አሜሪካውያን የወደዱት እጩ ተወዳዳሪ ነበር ብዬ አላምንም። ምናልባት ድምጻቸውን ለክሊንተን የሰጡት ዶናልድ ትራምፕን ስለሚቃወሙ ብቻ ነው እንጂ ሂለሪ ክሊንተን ከሁሉም የተሻሉ ተፎካካሪ ስለሆኑ አይደለም።
ተመራጩ ፕሬዝዳንት ዶናልድ ትራምፕ የህግ መወሰኛውንና ኮንግሬሱን ሁለቱንም ምክር ቤቶች የሚቆጣጠረው የሪፐብሊካን ፓርቲው ፕሬዝዳንት ከሆኑ በኋላ በምረጡኝ ዘመቻቸው ወቅት ለህዝብ ቃል የገቧቸውን እጅግ አነታራኪ መፈክሮች እንዴት ተግባራዊ እንደሚያደርጉ በአንክሮ እየተጠበቀ ነው።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈው ስርጭት ነው። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ልንጀምር አልቻልንም። ለምን? አሁን ከምሽቱ 3 ሰዓት ከ32 ሆኗል። ጊዜ የለንም እና አድማጮች አሁን ወደ ውይይቱ ነው የምንሄደው። ድረ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫና የተመራጩ ፕሬዚዳንት ዶናልድ ትራምፕ አስተዳደር ገጽታዎች። የፕሬዚዳንት ዶናልድ ትራምፕ አስተዳደር ምን አይነት ገጽታ ይኖረው ይሆን? የባለሙያ ትንታኔ ይዘናል። ተወያዮች ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር፣ ሁለተኛው አቶ ግዛው ለገሰ በዩናይትድ ስቴትስ ሰራተኞች ጉዳይ ሚኒስቴር የሰራተኞች ስራ ቦታ ጤናና ደህንነት ይዞታ ማረጋገጫ ድርጅት የኢንፎርሜሽን ቴክኖሎጂ ጽህፈት ቤት ስራ አስኪያጅ፣ በዩናይትድ ስቴትስ የፖለቲካ ጉዳዮችም ንቃት የሚያደርጉና የሚሳተፉ አሉላ አንተን ያዋያቸውና ወደ ዝግጅትህ ዝለቅ።
መልካም። የሪፐብሊካኑ እጩ ዶናልድ ትራምፕ ተመራጭ ፕሬዚዳንት ሆነዋል። የዘመቻው ሂደት የተለየ ገጽታ የነበረውን ያህል ውጤቱም ያንን ያህል ያስደምመ ነው። ተቀናቃኛቸው ሴናተር ሂላሪ ክሊንተን ያሸንፋሉ የሚሉ ትንበያዎችን ሁሉ ያሰረዘ ውጤት ነው የታየው እና ያልተጠበቀነቱ ከአግራሞት ባለፈም የእሳቸው ፕሬዚዳንትነት ዘመን ምን ገጽታ ይኖረዋል የሚሉ ጥያቄዎችን እንደ አዲስ እንዲነሱም አድርጓል። እስኪ ባጭሩ እንዴት አሸነፉ? ከግምት ውጪ የሆነው ውጤት ለማግኘታቸው ምክንያቱ ምን ይሆን? ራቅ ካሉት ዶክተር ዳንኤል ተፈራ ልጀምር።
እሺ፣ የዶናልድ ትራምፕ ማሸነፍ ሁላችንንም አስገርመዋል እና ምንድነው ምክንያቱ የሚለውን እንድንመለከት አድርጎናል። ሁለት አስተያየቶች ልሰጥ ፈልጋለሁ እዚህ ላይ። የዶናልድ ትራምፕ ብልጫ ከአንድ በመቶ ወይም ሁለት በመቶ አይበልጥም። በጣም የተቀራረበ ውጤት ነው። እኔ እንደሚመስለኝ ሁለት ነገሮች አሉ እዚህ ላይ። አንደኛው የሶስተኛ ፓርቲዎች ተሳትፎ ነው።
ከሁለቱ ዋና ዋና ፓርቲዎች ውጭ የሆኑ ሁለት ሰዎች ተወዳድረዋል።
አዎ፣ እነሱ አንዱ ሊበርታሪያን ፓርቲ፣ ሌላው ግሪን ፓርቲ ነው። እነዚህ ተወዳድረው ከአንድ እስከ አራት በመቶ ምርጫውን ወስደዋል። እነዚህ ሶስተኛ ፓርቲዎች ይህን ያህል ምርጫ ያገኙት ከበርኒ ሳንደርስ ደጋፊዎች ነው። የበርኒ ሳንደርስ ደጋፊዎች ወደ ሂለሪ ክሊንተን አልሄዱም። ስለዚህ አሁን ለምሳሌ ዊስካንስንን ብታይ፣ ዊስካንስን ውስጥ ዶናልድ ትራምፕ ያሸነፉት ከአንድ በመቶ ባነሰ ድምፅ ነው፣ 0.7
እንግዲህ እነዚህ ሶስተኛ ፓርቲዎች ድምጻቸውን 100% እንኳን ወደ ሂለሪ ክሊንተን ቢያደርጉ ኖሮ ዊስካንሲንን ሂለሪ ክሊንተን ያሸንፉ ነበር። ይሄንን በአንድ ምሳሌ ደግሞ ልንገር። በ2000 ዓመተ ምህረት ዩሮፒያን አቆጣጠር ወይም በኢትዮጵያ በ1992 መሆኑ ነው። ያን ጊዜ ጆርጅ ደብሊው ቡሽ እና አል ጎር ነው የተወዳደሩት። ፍሎሪዳ ላይ ራልፍ ኔደር የአረንጓዴ ፓርቲ እጩ ብዙውን የአል ጎር ድምፅ ወሰዱ።
ባይኖሩ ኖሮ የአል ጎር ይሆን ነበረ።
አዎ፣ አል ጎር ፍሎሪዳን ሲያጡ አሜሪካንንም አጡ። በቃ አለቀ። ሁለተኛው ምክንያት የአሜሪካን ፕሬዚዳንት አመራረት በጠቅላላው ህዝብ አይደለም ፖፑላር ቮት የሚሉት ነው። እሱ የህዝብ ጠቅላላ የአሜሪካን ፕሬዚዳንት አመራረት ኢሌክቶራል ቮትስ በሚባለው በመራጮች ምርጫ ነው። በፖፑላር ቮት ሂለሪ ክሊንተን ናቸው ያሸነፉት። በኤሌክቶራል ቮት ዶናልድ ትራምፕ ነው ያሸነፉት። ግን ሂለሪ ክሊንተን ፕሬዚዳንትነቱን አገኙ። ምክንያቱም በኤሌክቶራል ቮት የሚወሰነው
አሰራሩ በሌሎች አካባቢዎች ከሚታወቀው በመለየቱ ሳቢያ የምርጫው ዕለት አቶ ግዛውን በተገኙበት የኤሌክቶራል ቮት ምንነት ለአድማጮች ግልጽ ለማድረግ ሞክረናል። የመራጮች የውክልና ድምጽ የበለጠውን ያገኙት አሸናፊ ሆናሉ በሚለው ዶናልድ ትራምፕ አሸናፊ ሆነዋል።
አዎ፣ ጥሩ ነው። እሱን በማለዳችን መግለጽ አያስፈልገኝም። የሆነውን አንድ ነገር ላላስታውስ የምፈልገው ዲሞክራሲያዊነት ይጎለዋል። ይሄ ትንሽ ለምን ብትለኝ እያንዳንዱ ስቴት በፈለገው መንገድ ነው ይህንን ኤሌክቶራል ቮት የሚያከፋፍሉ የመራጮችን ምርጫ። አንዳንዶቹ ላሸነፈው ሁሉንም ይሰጣሉ። አንዳንዶቹ ደግሞ የራሳቸው ማከፋፈያ መንገድ አላቸው። በድምፁ እኩል እናከፋፍላለን ይላሉ። ይሄ አሰራር ዲሞክራሲያዊነት ትንሽ ስለሚጎለው የአሜሪካን ሕዝብ ሁልጊዜ ያሰማል ቅሬታውን። ነገር ግን እዚህ ኤሌክትራል ቮት ላይ የደረሱት አስታራቂ ነው በሚል ነው እነዚህ መስራች አባቶች የሚባሉት። ማጆቹ ምንድን ነው ያሉት? ጠቅላላው የአሜሪካ ሕዝብ ይምረጥ አሉ። የተቀሩት ደግሞ የለም፣ ሕግ መወሰኛው ሕግ መምሪያው ነው ኮንግረስ ይምረጥ አሉ። በኋላ አስታራቂ ብለው ይህንን ኤሌክትራል ቮት የሚል ነገር መሰረቱ።
በህዝብ ብዛት ወይም በግዛቶቹ ትልቅነትም የውክልናው ሁኔታ ሊለዋወጥ ይችላል
ይችላል። እሱ ደግሞ ተገቢ ነው። ብዙ ህዝብ ካለህ ብዙ ተወካዮች ህዝቡን መወከል አለባቸው። እሱ ጥሩ ነው።
መልካም። ይህን የሚያነጋግረውን የተለየ ሁኔታ በተፈጠረ ጊዜ መላልሶ የሚነሳውን ኤሌክቶራል ቮት የሚባለውን የድምፅ ውክልናም ጨምረው ገልጠዋል። አቶ ግዛው በቀደመው ላይ የሚያክሉት ከሌለ አዲስ ጥያቄ አነሳለሁ።
እሺ፣ ጥቂት ነገሮች ልበል። በእኔ እምነት ዋናው ምክንያት ዶናልድ ትራምፕ ያሸነፉት የሂለሪ ክሊንተን ወይም የዲሞክራቲክ ፓርቲ ደጋፊዎች ለምርጫው ባለመውጣታቸው ነው። በቁጥር በአሃዝ ብናየው ዶናልድ ትራምፕ ያገኙት ድምፅ የአለፉት ሁለት የሪፐብሊካን ተወዳዳሪዎች ማለት ጃን ማኬን እና ራምኒ ካገኙት ድምፅ ያነሰ ነው። በቁጥር ብናየው
በአጠቃላይ
ስናየው ልክ እንደ ኦባማ አይነት ባለፉት ሁለት ምርጫዎች እንደተደረገው በኦባማ አይነት ዴሞክራቶች ቢወጡ ኖሮ ክሊንተን ያሸንፉ ነበረ። በተለይም ኪ የሆኑ ስቴቶችን ብንወስዳቸው ሚሽጋን፣ ዊስኮንሰን ቁጥሮቹን ብታይ ኦባማ ያገኙት የህዝብ ድምፅና ክሊንተን ያገኙት ይለያያል። ያ ልዩነት ቢስተካከል ኖሮ ክሊንተን ያሸንፉ ነበር። ኦፍኮርስ ከዚህ ጋር ተያይዞ መነሳት ያለበት ክሊንተን ራሳቸው በጣም አወዛጋቢና ብዙ ቁስል ወይንም ብዙ ክፍተት ያላቸው ካንዲዴት ስለነበሩ ዴሞክራቶችን ስሜት ሰጥተው ሊያስወጡ አልቻሉም። አንዱ ነጥቤ ነው። ሁለተኛ ደግሞ በተለይ በገጠር አካባቢ ያሉ የአሜሪካ ግዛቶች እንደ ፔንስልቬኒያ ያሉት፣ እንደ ሚሽጋን፣ ዊስኮንሰን፣ ኖርት ካሮላይና ያሉትን በሙሉ ብናይ ገጠር አካባቢ ያሉ በተለይ ነጭ ወንዶች በ12% በሚደርስ ለዶናልድ ትራምፕ ነበረ የመረጡት። ሶ ስናየው ዋናው የክሊንተን መሸነፍ የመጣው በቂ የሆነ የዲሞክራቲክ ፓርቲ ሰፖርተር ደጋፊዎችን በምርጫው ቀን እና ከዛ በፊት በነበሩ እድሎች ማስመረጥ ባለመቻላቸው ነው ማለት ይቻላል።
መልካም እንግዲህ በምክንያትነት የሚፈረጁትን ዋና ዋና የተባሉ ጉዳዮች ተመልክታችኋል። ዶናልድ ትራምፕ ከተጠበቁት ውጪ እንደምን አሸነፉ ለሚለው ወደ ዝርዝር ጉዳዮች እንግባ። የዶናልድ ትራምፕ ፕሬዝዳንትነት ዘመን ምን ገጽታ ይኖረዋል የሚለው በአሸናፊነት ይወጣሉ የሚለው ያልተጠበቀውን ያህል በእርግጥ ግልጥ ብሎ የወጣ ብዙ ነገር የለም። ይሁንና የመጀመሪያውን 100 ቀናት እቅዳቸውን ይፋ አድርገዋል። ከዚህ ቀደም ያልታዩ ምናልባትም አይነተኛ የሚባሉ ለውጦችን የማድረግ ውጥን የያዙ ይመስላሉ። በፕሬዝዳንትነት ዘመናቸው አመጣለው የሚሏቸው ለውጦች በቃላቸው መሰረት ተጨባጭ አድርገን መውሰድ ምንችል ከሆነ ምን መልክ ይኖረዋል የሚለውን መልከት ብናደርግ፣ መሰረታዊ የሚባሉ ለውጦችን አመጣለው ሲሉ ነው የምርጫ ዘመቻቸውን ሲያካሂዱ የነበረውና ምን አይነት ሁኔታዎች ይጠበቁ ይሆን? ኋላ ላይ ዝርዝሮችን አነሳለሁ።
እሺ፣ በውድድሩ ጊዜ የተናገሯቸው አንዳንድ ነገሮች አሉ፣ ግን ደፍረውም ጥያቄ አልተቀበሉም። ከጋዜጠኞችም ሆነ ከሌሎች ጋር እንትናቸውን ማን ነው ያላቸውን ፖሊሲ ያላቸውን ፕሮግራም በደንብ ለዛው ለሚወዳደሩበት የጻፉት ነገር ነው እንጂ ውስጥ መሰረቱ ግን ትንሽ መለስ ልበልና ቅድም አቶ ግዛው በገጠር በኩል የመረጡ ሰዎች በብዛት አሉ ያለው ላይ አንድ ነገር ላክል እፈልጋለሁ። የዶናልድ ትራምፕ ደጋፊዎች እነማን ናቸው የሚለው ጥያቄ ይረዳናል። በዚህ እሳቸው ብዙ ጊዜ ሲናገሩ እሳቸውን የደገፏቸው ለብዙ ጊዜ በስራ ማጣት የቆዩ ሰዎች ናቸው። እነዚህ ማን ናቸው ብትለኝ በፋክተሪዎች ይሰሩ የነበሩ ማዕድኖች ይሰሩ የነበሩ በነ ፔንስልቬኒያ፣ በነ ኦሃዮ፣ ኢንዲያና፣ ዌስት ቨርጂኒያ ብዙዎቹ ነጭ አሜሪካኖች የትምህርት ደረጃቸው በጣም የተወሰነ ለብዙ ዓመታት እነዚህ የኢንዱስትሪ አካላት የሰሩ ናቸው። ይሄ ሊፈጠር የቻለው አሜሪካ ውስጥ ከ1900 አሁንም በኢትዮጵያ አቆጣጠር ነው የምናገረው 83 በኋላ የሶቪየት ስርዓት ሲወድቅ አዲስ ሳይሆን ከዚህ በፊት የነበረው የዓለም የገበያ ውህደት እየተስፋፋ ሲመጣ ኩባንያዎች በካፒታል በዓለም በተለያዩ ቦታዎች እያዞሩ ማምረት ሲጀምሩ አሜሪካ ውስጥ ያሉት ሰራተኞች ዋጋቸው ከፍ ስላለ የጉልበት ኩባንያዎች ወደ ውጭ መሄድ ጀመሩ። እና ወደ ጥያቄ ልመለስና የዶናልድ ትራምፕ ፍልስፍና ምንድን ነው? ይሄንን የዓለም የገበያ ውህደት እመልሰዋለሁ ነው መሰረታዊ እንትናቸው ፍልስፍናቸው። እንዴት ይመልሱታል ተብለው ሲጠየቁ ታክስ ይጭንባቸዋለሁ፣ እቃቸውን ውጪ አሰርተው ወይም ቻይና ወይም ደግሞ ደቡብ ምስራቅ እስያ ውስጥ የሚሰሩ እቃዎች ወደዚህ ሲመጡ እነሱ ላይ ታክስ አደርግና
ከፍ ያለ የቀረጥ መጠን በመጣል እንዳይገቡ ለማድረግ ወይንም መጠኑን ለመቀነስ
አስፈራራቸዋለሁ። 30% እጭንብሃለሁ ሲል ከአሜሪካን አይወጣም ነው የሚሉት እና እንግዲህ ይሄ የሚያስከትለው ችግር አለ። እንዴት ነው ይሄንን የሚያደርጉት? ቀረጥ ታሪፍ ይጫናል እና ኩባንያዎች ታሪፍ ከተጫነብን ውጭ ሀገራት የሰራ ነው እቃ አሜሪካ ውስጥ አንሸጥም ብለው ስለሚፈሩ እዚህ ቀሩና ስራ ይጠጣሉ። ሁለተኛ አሜሪካ የምትፈልገውን እቃዎች በሙሉ እዚሁ አሜሪካ ውስጥ ትሰራለች። ያን ጊዜ ስራ ይፈጠራል። በተጨማሪ ደግሞ መንገድም እንደዚህ የመሳሰሉትን ስንሰራ ስራ እንፈጥራለን ነው እና ይሄንን ፍልስፍና ስራ ላይ አውላለሁ ነው የሚሉት። የምትፈቅድልኝ ከሆነ በአገሪቱ ኢኮኖሚና በውጭ ኢኮኖሚ ምን አይነት ውጤት ይኖራል የሚለውን ላስረዳ እችላለሁ። ነገር ግን ለአቶ ግዛው
መልካም አቶ ግዛው ተመሳሳይ ጥያቄ ነው በዶናልድ ትራምፕ የፕሬዝዳንትነት ዘመን ሊመጡ የሚችሉት አይነተኛ ለውጦችን ባጭሩ ቢዳስሱር አይነተኞቹ ለውጦች ጀምሮ የመቶ ቀናት እቅዳቸው የወጡትን ምን መሰረት በማድረግ ውይይቱ ይቀጥላል ዛሬ ግን ሰዓታችን በማብቃቱ በዚህ እንቋጫለን እንግዶቼን ዶክተር ዳንኤልን እና አቶ ግዛው ለቀሰን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች አሁን አፍሪካ በጋዜጦች የተሰኘው ሳምንታዊ ፕሮግራም ነው። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ አስቸኳይ ጊዜ አዋጅ የሀገሪቱ የቱሪዝም ኢንዱስትሪን ሳይጎዳ እንዳልቀረ ጋርዲያን ድረገጽ ገለጸ። በአፍሪካ ሪፖርት መጽሔት ደግሞ የትራምፕ ፕሬዚዳንትነት ለአፍሪካ ምን ማለት እንደሆነ ተነተነ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የጋርዲያን ጋዜጣ ድረገጽ ኢትዮጵያ ውስጥ በሚገኙት አንዳንድ ክልሎች ግጭት የታከለበት ተቃውሞ በመካሄዱ የውጭ ሀገራት የውጭ ጉዳይ ሚኒስትሮች ወደ ኢትዮጵያ ጉዞ እንዳይደረግ ማስጠንቀቂያ እንዲያወጡ ምክንያት ሆኗል። ይሁንና አብዛኞቹ ኢትዮጵያ ውስጥ የሚሰሩት ሰዎች ከወትሮው የተለየ ነገር የለም ይላሉ ሲል ዘግቧል። የኢትዮጵያ 9 በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ማለት በዩኔስኮ በዓለም ቅርስነት የተመዘገቡ ጥንታዊ ቅርሶች፣ ብሔራዊ ፓርኮችና የተራሮች ሰንሰለቶች ጎብኚዎችን ሲስቡ ቆይቷል። ይሁንና እያደገ የሄደው ወሳኝ የሆነው የሀገሪቱ የጉብኝት ኢንዱስትሪ በያዝነው ወር የተዳከመ እንደሚመስል ጋርዲያን ድረገጽ ዘግቧል። ዩናይትድ ስቴትስና ብሪታንያ አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ዜጎቻቸውን እያስጠነቀቁ መሆናቸውን የጋርዲያን ዘገባ ጠቅሷል። አፍሪካን ትራቭል ኤንድ ቱሪዝም አሶሲሽን ሰራተኛ ኒገል ኒኮል የአስቸኳይ ጊዜው አዋጅና የጉዞ ማስጠንቀቂያው የጉብኝት መስህብነታቸው ከአፍሪካ እጅግ እያደጉ ከሄዱት ሀገሮች አንዷ በሆነችው ኢትዮጵያ የሚደረገውን የስድስት ወራት የጉዞ ምዝገባን እንደጎዳ መናገራቸውን ዘገባው ጠቅሷል። የአውሮፓ የጉብኝትና የንግድ ካውንስል አምና ኢትዮጵያን ምርጥ የጎብኚዎች መዳረሻ ሲል ሰይሟት ነበር። ሎንሊ ፕላኔት ደግሞ በመጪው ዓመት መጎብኘት ካለባቸው ሀገሮች አንዷ መሆኗን አስፍሮ ነበር። ኢትዮጵያ በያዝነው ዓመት ለመጀመሪያ ጊዜ ከአንድ ሚሊዮን በላይ የሚሆኑ ቱሪስቶች እንዲጎበኟት ተጠብቆ ነበር። ከ12 ዓመታት በፊት ኢትዮጵያን የጎበኙት ቱሪስቶች ከ200,000 ያነሱ እንደነበሩ ዘገባው ጠቅሷል። ያም ሲባል ግን ዋናዎቹ የኢትዮጵያ የቱሪስት መስህቦች ተቃውሞ ከተካሄደባቸው ቦታዎች የራቁ ናቸው። ስለሆነም በአገር ውስጥ ያሉት የጎብኚዎች እንቅስቃሴ ቡድኖች አደጋ የመድረሱ ሁኔታ ዝቅተኛ እንደሆነ ይገልጻሉ። አዲስ አበባ ያሉት የቱሪስት መስህቦች ተቃውሞ በፈጠረው ችግር አልተነኩም። የጉብኝት ስራቸው እንደ ዘወትሩ እየተንቀሳቀሰ ነው። በጥቅምት ወር የተመዘገቡት ጎብኚዎች ቁጥር አምና እንደነበረው ነው። ይሁንና ሰዎች እየተመዘገቡ ያሉት ወደ መጨረሻ ላይ ነው ሲሉ የጎ አዲስ ቱርስ ሰራተኛ ኤሊዛ ሪችመን አስገንዝበዋል። የኢትዮጵያ የጉብኝት ስራ ማህበር አባል የሆኑት ጃካራንዳ ቱርስ የተባለው የቱሪዝም ድርጅት ኃላፊ አቶ አንድነት ፈለቀ በበኩላቸው ቱሪዝም ወይም ጉብኝት የቆመበት ጊዜ የለም። ብዛት ያላቸው ሀገር ጎብኚዎች በሁሉም የቱሪስት መስህብ ቦታዎች እየተጓዙ ነው። የውጭ መንግስታት ሚዛኑን የጠበቀ አመለካከት ይዘው የዜጎቻቸውን ደህንነት የመጠበቅ ኃላፊነታቸውን እዚህ በሚሊዮኖች ከሚቆጠር ህዝብ ጥቅም ጋር በማይጣረስ መልኩ እንዲሆን እንዲያደርጉ የመከሩ መሆናቸውን የጋርዲያን ድረገጽ ዘገባ አስነብቧል። ዚ አፍሪካ ሪፖርት መጽሔት ደግሞ በያዝነው ሳምንት ባወጣው ጽሑፉ የዶናልድ ትራምፕ ፕሬዚደንትነት ለአፍሪካ ምን ማለት እንደሆነ ይተነትናል። በኢኮኖሚ በመጀመር በአሁኑ ወቅት የአፍሪካ ኢኮኖሚ እየተዳከመ ነው ያለው። ዶናልድ ትራምፕ የሚያሰሙት የብሔረተኛነት ልፈፋ በተግባር ላይ የሚውል ከሆነ በዓለም ደረጃ ማቆሚያ የሌለው የኢኮኖሚ ድቀት ያስከትላል ሲሉ ፖል ክሩግማን የተባሉ የኢኮኖሚ ጠቢብ መናገራቸውን ጠቅሷል። በቅርቡ በአዲስ መልክ የታደሰው የአጎዋ ማለት የአፍሪካ እድገት እድል የንግድ ስምምነት አደጋ ላይ ይወድቃል። ይህ በአፍሪካና በዩናይትድ ስቴትስ መካከል የተፈረመው የንግድ ስምምነት በ50 ቢሊዮን ዶላር የሚገመት መሆኑ ይታወቃል። ከቻይና ጋር የንግድ ጦርነት አካሂዳለሁ ያሉትን ከተገበሩም የብዙ የአፍሪካ ኢኮኖሚዎችን የሚያንቀሳቅሰው የሸቀጣሸቀጥ ፍላጎት ይዳከማል ሲል ጽሑፉ ያስረዳል። ትራምፕ ለፕሬዝዳንትነት እንደተመረጡ ሲሰማ የእስያ፣ የአውሮፓና የዶው ጆንስ የአክሲዮን መጠን በ800 ነጥብ ወደቀ። የገንዘብ ገበያዎች ትራምፕን የማያስተማምኑ ሰው አድርገው ነው የሚያዩዋቸው። ሌላው ነጥብ ደግሞ ትራምፕ የሳዳም ሁሴንንና የቭላዲሚር ፑቲንን አይነት አምባገነን መሪዎችን የሚያደንቁ በመሆናቸው አምባገነን መሪዎችን ማበረታታቸው አይቀርም። ትራምፕ ሶቆቃ መፈጸምን እንደሚደግፉ በይፋ ተናግረዋል። የአሸባሪዎች ቤተሰቦች እንዲገደሉም ጥሪ አቅርበዋል። ኩባ ውስጥ ያለው አስከፊ የሚባለው የጓንታናሞ በይ እስር ቤት እንዲቀጥል ይፈልጋሉ። ተሸኙ ፕሬዚደንት ባራክ ኦባማ እስር ቤቱን በሳቸው የስልጣን ወቅት ለመዝጋት ቃል ገብተዋል ይላል ዲ አፍሪካ ሪፖርት ላይ የወጣው ዘገባ። ዩናይትድ ስቴትስ ከዓለም ትልቋ እርዳታ አቅራቢ ሀገር ናት። ባለፈው ዓመት ለውጭ የልማት ረድኤት 31 ቢሊዮን ዶላር አውጥታለች። ከዚህም አብዛኛው ወደ አፍሪቃ ነበር የሄደው። ትራምፕ ከዋሽንግተን ፖስት ጋዜጣ ጋር ባደረጉት ቃለ መጠይቅ የእሳቸው ፕሬዝዳንትነት በውጭ እርዳታ ሳይሆን በሀገር ውስጥ ፕሮግራሞች ላይ እንደሚያተኩር መግለጻቸውን ጽሑፉ ጠቁሟል። ይሁንና በጆርጅ ዳብልዩ ቡሽ የተጀመረውን የኤችአይቪ ኤድስ መርሃ ግብር እንደሚደግፉ ጽሑፉ ሳያወሳ አላለፈም። ዘአፍሪካ ሪፖርት መጽሔት ትራምፕ ፍልሰትን አስመልክቶ ስላላቸው አቋምም ገልጿል። ሙስሊሞች ወደ ሀገሪቱ እንዳይገቡ ጊዜያዊ እገዳ እንዲደረግ ጥሪ በማቅረባቸው ከፍተኛ ወቀሳ ደርሶባቸዋል። አልሸባብ የተባለው የሶማሊያ አሸባሪ ቡድን ዩናይትድ ስቴትስ ውስጥ በተለይም ብዙ ሶማሌዎች በሚገኙበት ሚኒሶታ ክፍለ ሀገር ውስጥ ህዋሶች አሉት። ትራምፕ ባለፈው ሰኞ ሚኒሶታ በሄዱበት ወቅት ታዲያ የሶማሌ ህብረተሰብን ነቅፈዋል። ብዙ ሶማሌዎች እናንተ ሳታውቁትና ሳትፈልጉ በክፍለ ሀገራችሁ እየገቡ ነው። አንዳንዶቹ እስላማዊ መንግስት ነኝ ከሚለው ቡድን ጋር እየተቀላቀሉ ነው። ጽንፈኛ አመለካከታቸውን በመላ ሀገራችንና በመላ ዓለም እያስፋፉ ናቸው ሲሉ መናገራቸውን ዘ አፍሪካ ሪፖርት መጽሔት ላይ የወጣው ጽሑፍ ጠቅሷል። የአየር ንብረት ለውጥን በሚመለከት ደግሞ ብዙዎቹ የትራምፕ ደጋፊዎች የአየር ንብረት ለውጥ የሚያስከትለው አደጋ መኖሩን የሚጠራጠሩ ናቸው። ውሃው እየሞላ በሄደው ባህር ጠረፍ ላይ ላሉት ሀገሮች ግን የትራምፕ መመረጥ አደጋ ሊሆንባቸው ይችላል በማለት በናይጄሪያ ብቻ 20 ሚሊዮን የሚሆኑ ሰዎች የአየር ንብረት ለውጥ ለሚያስከትለው አደጋ የተጋለጡ መሆናቸውን ያስረዳል። በዛም ላይ በአፍሪቃ ከሚኖሩት በእርሻ ላይ ከሚተማመኑት እያንዳንዳቸው 3 ሰዎች ለድርቅና ለውሃ እጥረት የተጋለጡ መሆናቸውን ጽሑፉ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአሜሪካ የእርስ በርስ ጦርነት ወቅት ፕሬዚደንት ኤብርሃም ሊንከን ጌትስበርግ ላይ ባደረጉት ዝነኛ ንግግር ሓርነት ከምድረ ገጽ እንዳይጠፋ እንዲያረጋግጥ ህዝባቸውን አሳስበዋል። ይህ አነጋገራቸው ታዲያ ብዙ ሰዎችን ማነሳሳቱ ቀጥሏል። በሚሊዮኖች የሚቆጠሩ ለአሜሪካ ነጻነት ብቻ ሳይሆን ለሌሎችም የታገሉ በአሜሪካ ወታደራዊ ኃይል ያገለገሉ አሜሪካውያንንም አነሳስቷል። በዛሬው የአሜሪካ አርበኞች ቀን እነዚህ ወንዶችና ሴቶች ለከፈሉት መስዋዕትነትና ለሚወክሉት እሴት አሜሪካ ክብር ትሰጣቸዋለች። በየዓመቱ ዛሬ ህዳር 11 ቀን እንደ አውሮፓ አቆጣጠር ማለት ነው የሚከበረው የአርበኞች ቀንን የማሰብ ሀሳብ የፈለቀው የአንደኛው የዓለም ጦርነትን እንደ አውሮፓ አቆጣጠር በ1918 ዓ.ም ካበቃው አርምስትስ ከተባለው ስምምነት ነው። በእስያ፣ በአፍሪቃ በተበታተኑት የፓሲፊክ ደሴቶች፣ በደቡብ አሜሪካ ባህሮች እንዲሁም በአውሮፓ የተካሄዱት ጦርነቶችን ለማቆም ተብሎ ነበር የታየው። ይሁንና ሌሎች ጦርነቶችንም አስከተለ። ፕሬዚደንት ዶዋይት አይዘንሃወር ታዲያ ይኸው በዓል በጦርነትም ሆነ በሰላም ወቅት ሀገራቸውን ያገለገሉ መለዮ ለባሾች ሁሉ የሚከበሩበት ዕለት እንዲሆን እንደ አውሮፓ አቆጣጠር በ1954 ዓ.ም ወሰኑ። የወቅቱ የአሜሪካ መንግስትም አርበኞቹ ከውትድርና አገልግሎት ሲወጡ ሌላ ስራ እንዲያገኙና ወደ ሲቪል ኑሮ የሚያደርጉት ሽግግር እንዲቀልላቸው የሚያስችሉ መርሃ ግብሮችን በመቀየስ ጥረቱን ቀጥሎበታል። በአሜሪካ አርበኞች ያለንን እምነት ማክበር ማለት ወደ ሀገራቸው ሲመለሱ በቀላሉ ስራ የሚያገኙበትን እድል ማመቻቸትና የታገሉለት የአሜሪካ ህልም እነሱና ቤተሰቦቻቸው ሊደርሱበት የማይችሉ ምኞት መስሎ እንዳይሰማቸው ማድረግ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስገንዝበዋል። የአርበኞች ቀን ስለ ጦርነት የሚታሰብበት ዕለት አይደለም። በጦርነት የተገኘ ድልም ሆነ የደረሰ ሽንፈት የሚታሰብበት ዕለትም አይደለም። ስለ ፖለቲካም ሆነ ስለ ግዛት ይገባኛል የሚነሳበት አይደለም። በብሪታንያ፣ በካናዳ፣ በደቡብ አፍሪካ እና በሌሎችም ሀገሮች እንደሚደረገው ሁሉ ሰዎች ለወታደራዊ አገልግሎታቸውና ለከፈሉት መስዋዕትነት የሚታሰቡበት ዕለት ነው በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አንድ ዜና አሰምተን ለዜናችን የሚስማማ ሙዚቃ ጋብዘን እንሰናበታለን። ዛሬ ቅድም እንዳልነው ብሔራዊ በዓል ነው። እዚህ ዩናይትድ ስቴትስ ውስጥ የአርበኞች ቀን ፕሬዚዳንት ባራክ ኦባማ አርሊንግተን ቨርጂኒያ ውስጥ በሚገኘው ብሔራዊ መካነ መቃብር በመሄድ 22 ሚሊዮን ለሚሆኑ የአገሪቱ አርበኞች ያላቸውን ክብር ገልጠዋል። ኦባማ በተጨማሪም ያልታወቀው ወታደር በሚባለው መካነ መቃብር ላይ በሚከናወን የአንድ ሰዓት የአበባ ማኖር ስነ ስርዓት ላይም ተካፍለዋል። ያልታወቀው ወታደር መካነ መቃብር የሚባለው ሕይወታቸውን ለአገሪቱ ላጡ አያሌ በውል የማይለዩ ወይም ያልተለዩ የጦር አባላት ያረፉበት ስፍራ ነው። ፕሬዚዳንቱ ዛሬ ጠዋት ዋይት ሀውስ ውስጥ ለአርበኞችና ለቤተሰቦቻቸው የቁርስ ግብዣ አድርገዋል። ለሰዓቱ ያለን ዜና ይኸው ነው።
አዲሱ እንደጠቆመው ለዕለቱ የተመረጠውን ዜማ ነው የምንጋብዘው። ድምፃዊው አር ኬሊ ሶልጀርስ ሄርት እንሆ
What's gone hard to hang on hard to be strong was blind could not see nothing but walls in front of me and inside no peace and the mountains seemed impossible to climb.
አድማጮች ለምሽቱ ያዝነውንም በዚሁ ልናበቃ ነው።
እስከ ነገ ቅዳሜ ደህና ደሩ። ነገ ቅዳሜ አንተም በፕሮግራምህ እኔም በማስተናገድ እንገናኛለን።
እንመለሳለን። አሁን ደህና ደሩ። ይከተለናል አርኬል ይቀጥላል። መልካም ምሽት።
The darkness we didn't go astray you were ready to die for our sake and that takes a soldier's heart oceans so deep up here so steep but still we believe and when the road was too far to travel heroes you came and carried us there in the mountains impossible to climb until